The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በኢትዮጵያና ኤርትራ ድንበር ሁለት በተካሄደው ውጊያ የኤርትራ መንግስት ያደረሰውን ጉዳት ይፋ አድርጓል። ከ200 በላይ የኢትዮጵያ ወታደሮች እንገድያለው፣ ከ300 በላይ የሚሆኑ ደግሞ አቁስያለው ሲል የኤርትራ መንግስት መግለጫ አውጥቷል።
የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው ለአሜሪካ ድምጽ ራዲዮ በሰጡት ቃል የሚሸሽ ሰራዊት የተበተነ ጦር ትቶት ይሄደው የጦር አውድማ ላይ ያለውን ሁኔታ ሊረዳ የሚችልበት መንገድ የለም ነው ያሉት።
የምናጽናናው ሰውም ስለሌለ በዚህ ጉዳይ ላይ ተመስርተን አንላይክ የኤርትራ መንግስት ይህን አድርገናል ይህን አናደርግም። ኦልሬዲ መልእክቱ ተላልፏል። መሰራት የነበረበት ስራ ተሰርቷል። እሱ ነው ብቸኛው።
ዝርዝሩን በዕለቱ አብይ ርዕስ የምናቀርበው ይሆናል። በኦሮሚያ ክልል ለወራት በዘለቀው የተቃውሞ እንቅስቃሴ ከ400 በላይ ሰዎች ሲገደሉ በአስር ሺዎች የሚቆጠሩ ደግሞ በቁጥጥር ስር መዋላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች አስታውቋል።
were about 500 incidents of protest over the last 7 months and there may have been more.
ላለፉት 7 ወራት 500 እና ከዚያም በላይ የሆኑ ተቃውሞዎችን ሙሉ ይዘት ተከታትለን መዝግበናል። ከነዚህ ተቃውሞዎች ደግሞ አብዛኞቹ ፍጹም ሰላማዊ ነበር።
የድርጅቱ የአፍሪቃ የሰብአዊ መብት አያያዝ አጠናቃሪ ሌስሊ ለፍኮ ናቸው። ኢትዮጵያ መንግስት በበኩሉ ሂዩማን ራይትስ ዋች በስፍራው ሳይገኝ የሚያጠናቅረው መረጃ ተአማኒነት የለውም ይላል።
ቁጥሩ ከዛ በታች እንደሆነ የኢትዮጵያ ሂዩማን ራይትስ ኮሚሽን ሪፖርት በግልጽ አስቀምጧል። ያ በስዕልም በምስልም በስምም የተደገፈ ሪፖርት ነው። ከዚህ ውጭ ሂዩማን ራይትስ ዋች የገረመኝ በታህሳስ 400 ብሎ አሁን አለመጨመሩ ነው የገረመኝ።
በዚህኛውም ላይ ምላሽ የሰጡት የኢትዮጵያ የመንግስት ቃል አቀባይ አቶ ጌታቸው ረዳን ድምጽ ነው የሰማነው። ሙሉ ምላሽ ከዋናው ዘገባ ጋር እናሰማለን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ልዩ ልዩ ቅንብሮችና ዘገባዎች እንዲሁም የስልክ አስተያየቶቻችሁን አክለን ከዛሬ ሐሙስ ሰኔ 9 2008 ዓ ም ዝግጅቶቻችን ጋር አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን ንጉሱ ታምሬ ይመራል። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱ አብይ ዜና። ባለፈው እሁድ ሰኔ 5 ቀን በጾሮና ግንባር በኩል ኢትዮጵያና ኤርትራ ባካሄዱት ከባድ ውጊያ ከ200 በላይ የኢትዮጵያ ወታደሮችን ገድያለሁ፣ ሌሎች ከ300 በላይ የሚሆኑ ደግሞ አቁስያለሁ ሲል የኤርትራ መንግስት አስታወቀ። የኤርትራ መንግስት ዛሬ ሐሙስ ባወጣው መግለጫ የሰጠው አሃዝ በነጻ ምንጭ በኩል የተረጋገጠ አይደለም። የኤርትራ የማስታወቂያ ሚኒስቴር በመግለጫው የኢትዮጵያ ሰራዊትን ጥቅስ ደቁሰን በወታደሮቹ ላይ ከፍተኛ ጉዳት አድርሰናል ነው ያለው። የኢትዮጵያ ጦር ጥቃቱን ከጀመረባቸው ስፍራዎች እንዲያፈገፍግ አድርገናልም ብሏል። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ለአሜሪካ ድምጽ ራዲዮ ሲናገሩ እያፈገፈገ ያለ ሰራዊት፣ የተበታተነ ጦር፣ ሸሽቶ የሄደው የጦር አውድማ ላይ ያለውን ሁኔታ ሊረዳበት የሚችልበት መንገድ የለም ብለዋል። የኢትዮጵያ መንግስት የደረሰበትንም ሆነ ያደረሰውን ጉዳት ከመግለጽ ተቆጥቧል። ኤርትራ ለተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ኢትዮጵያ ሉዓላዊነቴን ተጋፍታ ጥቃት ከፍታብኛለች ስትል በአስቸኳይ ጉባኤ ጉዳዩን እንዲመረምርና እንዲያወግዝ በሳምንቱ መጀመሪያ መጠየቋን አስታውቃለች። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው የኤርትራ መንግስት ለማጥቃት ያደረገውን ሙከራ ቀልብሰን ሰራዊቱ ዓላማውን አሳክቶ ወደ ስፍራው ተመልሷል ማለታቸው ይታወሳል። እሁድ ዕለት በሁለቱ ሀገሮች ጾሮና ድንበር አካባቢ የተካሄደው ውጊያ በከባድ መሳሪያ የታገዘና መጠነ ሰፊ መሆኑም ተዘግቧል።
በኦሮሚያ ክልል ለወራት በዘለቁ የተቃውሞ እንቅስቃሴዎች ከ400 በላይ ሰዎች ሲገደሉ በ10 ሺዎች የሚቆጠሩ ደግሞ በእስር ላይ ወይም በቁጥጥር ስር መዋላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂማን ራይትስ ዋች አስታወቀ። በዛሬው ዕለት በሰብአዊ መብት ድርጅቱ ያወጣውን የባለ 61 ገጽ ዘገባ የኢትዮጵያ መንግስት አጣጥሎ ቁጥሩ ተአማኒነት የሌለው ነው ብሏል። የዚህን ዜና ዝርዝር ከዋናው ዜና ቀጥሎ በመጽሔቱ ክፍለ ጊዜ እናቀርባለን።
የፌዴራል አቃቤ ሕግ በነ አቶ ሀብታሙ ሚልኬሳ የክስ መቃወሚያ መልስ አልደረሰልኝም አለ። ተጨማሪ ጊዜ እንዲሰጠውም ጠይቋል። ፍርድ ቤቱም የአንድ ሳምንት ተጨማሪ ጊዜ ፈቅዶለታል። በሌላ በኩል እስረኞቹ በማረሚያ ቤት በደል እንደተፈጸመባቸው በጠበቃቸው አማካይነት ተናግረዋል። መለስካቸው አምሃ ከአዲስ አበባ ዝርዝሩን ልኳል።
አቃቤ ሕግ ከሁለት ወራት በፊት በሽብር ወንጀል ክስ የመሠረተባቸው 33 ሰዎች ላቀረቡት የመጀመሪያ ደረጃ የክስ መቃወሚያ መልስ ዛሬ ይሰጣል ተብሎ ሲጠበቅ እንዳልደረሰለት ለፍርድ ቤቱ ገለጸ። አቃቤ ሕግ ለፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ዛሬ ረፋዱ ላይ በነበረው ቀጠሮ ቀርቦ እንዳስረዳው የተከሳሾቹ የክስ መቃወሚያ ሰፊ በመሆኑ ለእያንዳንዱ መልስ ለማዘጋጀት ጊዜው እጅግ አጭር እንደነበረ አብራርቶ ተጨማሪ ጊዜ እንዲሰጠው ጠይቋል። የተከሳሽ ጠበቃ በበኩላቸው ደንበኞቻቸው በእስር የሚገኙ መሆናቸውን አስታውሰው አቃቢ ሕግም መልሱን እንዲያዘጋጅ የተሰጠው ጊዜ ከሁለት ሳምንታት ያላነሰ እንደነበረ በማስገንዘብ ተቃውመዋል። ፍርድ ቤቱም የሁለቱን ወገን ክርክር ካዳመጠ በኋላ አቃቤ ሕግ መልሱን እንዲያቀርብ ለሰኔ 26 ቀን 2008 ዓ.ም ቀጠሮ ቆርጦ አንድ ሳምንት ያህል ተጨማሪ ጊዜ ሰጥቶታል። በዚሁ ችሎት ቀርበው የነበሩት ተከሳሾች እነ አቶ ሀብታሙ ሚልኬሳ በጠበቃቸው በአቶ ወንድሙ ኢብሳ አማካይነት በሚገኙበት ማረሚያ ቤት ከፍተኛ የአያያዝ በደል እንደሚፈጸምባቸው አቤቱታ አቅርበዋል። ፍርድ ቤቱም ይህንን ጉዳይ በተመለከተ ቀደም ሲል የቀረበ ተመሳሳይ አቤቱታ ስላለ ወደፊት ትዕዛዝ እንደሚሰጥበት ገልጿል። አቃቤ ሕግ በእነ አቶ ሀብታሙ ሚልኬሳ ላይ የህብረተሰቡን ደህንነት አደጋ ላይ በመጣል ሕይወት በማጥፋትና ንብረት በማውደም በመንግሥት ላይ ተጽዕኖ በመፍጠር ፖለቲካዊ ሥልጣን ለመያዝ የሚንቀሳቀሰውንና በኢትዮጵያ ፓርላማ ሽብርተኛ ተብሎ የተሰየመውን የኦሮሞ ነጻነት ግንባር ዓላማን ለማስፈጸም በመንቀሳቀስ ክስ እንደመሠረተባቸው አይዘነጋም። በዚህ መዝገብ ከተከሰሱት 33 ሰዎች መካከል አብዛኞቹ የመንግሥት ሠራተኞችና ፖሊሶች መሆናቸው የክስ መዝገቡ ያመለክታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሐዘን ላይ የሚገኘውን የፍሎሪዳ ኦርላንዶ ከተማ ማህበረሰብ ለማጽናናት ባላቸው ታላቅ ኃላፊነት መሰረት ሲል ዋይት ሀውስ በጠቀሰው ጉዞ ዛሬ ሐሙስ ወደ ከተማዋ ሄደዋል። ፕሬዚደንቱ ባለፈው ቅዳሜ ለእሁድ አጥቢያ ላይ ኦማር ማቲን የተባለ ታጣቂ የተመሳሳይ ጾታ አፍቃሪዎች የዳንስ ክለብ ውስጥ ገብቶ ሲያበቃ ባርከፈከፈው ተኩስ የተገደሉትን 49 ሰዎችና የቆሰሉትን 53 ሰዎች ቤተሰቦች በግል ያነጋግራሉ። ከምክትል ፕሬዚደንት ጆ ባይደን ጋር የተጓዙት ፕሬዚደንቱ የሰለባዎችን ቤተሰቦችና ከጥቃቱ በሕይወት የተረፉትን ሰዎችን እንዲሁም ፖሊሶች፣ የአምቡላንስ ሰራተኞች፣ ነርሶችና ሐኪሞችንም ያወያያሉ ተብሏል። የዋይት ሀውስ ቃል አቀባይ ጃሽ ኤርነስት ሲናገሩ ፕሬዚደንቱ የሀገሪቱ መሪ እንደመሆናቸው ከባድ ሐዘን የደረሰበት ማህበረሰብ ዘንድ ሄደው ቤተሰቦችን ሲያወያዩ የሚያስተላልፉት የመላ አሜሪካውያንን የሐዘን መልእክት በመሆኑ ፕሬዚደንቱ እንደ ታላቅ ኃላፊነት የሚመለከቱት ነው ብለዋል። በመጨረሻም ወታደሮቻችን በኢራን የሚታገዙትን ሽምቅ ተዋጊዎች ከሚዋጋው ከሳውዲ መራሹ ሰራዊት ጋር ከተቀናጁ ወዲህ የመን ውስጥ የሚካሄደው ጦርነት አብቅቶለታል ሲሉ የተባበሩት አረብ ኤሚሬቶች ባወጡት መግለጫ አስታወቁ። ኤሻ ሳራይ ቀጣዩን ዘገባ አድርሶናል። አዲሱ አበባ ያቀርበዋል።
በመንግስቱ የውጭ ጉዳይ ሚኒስትር አንዋር ጋርጋሽ ይፋ የሆነው ይህ መግለጫ እንደገና በአልጋ ወራሹ ልዑል አቡ ዳሃቢ በትዊተር ተለቋል። በራሳቸው ኦፊሴላዊ ድረገጽ ላይም ወጥቷል። ልዑል ሼክ ቢን ዛይድ አል ናህያን በአረብ ኤሚሬቶች ጦር ኃይል ውስጥም በምክትል ዋና አዛዥነት ያገለግላሉ። የሁቲ ሽምቅ ተዋጊዎች ፕሬዝዳንቱ አብዱ ራቡ ማንሱር ሃዲ ከስደት ሲመለሱ ምሽጋቸውን ካደረጉባቸው ከደቡባዊ የመን ከተሞች የተባረሩ ቢሆንም አብዛኛዎቹ የሰሜናዊና ማዕከላዊ ደጋማ ቦታዎች እንዲሁም የቀይ ባህር ወደብ ክልሎች አሁንም በሽምቅ ተዋጊዎች ቁጥጥር ስር ነው የሚገኙት። በአብዛኛው ከባህረ ሰላጤው አገሮች ተውጣጡትና በዩናይትድ ስቴትስ የሚታገዙት የሳውዲ መራሹ ጦር አባላት እንደ አውሮፓ አቆጣጠር ካለፈው ዓመት መጋቢት 2015 ዓ.ም ወዲህ እንደ አስተማማኝ የሳውዲና የአረብ ኤሚሬቶች ወታደራዊ ፖሊሲ በሽምቅ ተዋጊዎቹ ላይ የአየር ጥቃት ሲያካሂዱ መቆየታቸው ይታወቃል።
አድማጮች፣ ለዜና የተመደበው ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። የሰዓቱን የዓለም ዜና ሰምተናል። ሌሎች በርከት ያሉ ዘገባዎችና ቅንብሮችንም ለምሽቱ አሰናድተናል። አብራችሁን እንድትቆዩ እንጋብዛለን። የዕለቱ አብይ ርዕስ ይቀድማል።
በኢትዮጵያና በኤርትራ ድንበር ላይ የተካሄደው ውጊያና ግጭት በእጅጉ እንዳሳሰባቸው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና የአፍሪካ ሕብረት ኮሚሽን በተመሳሳይ ስጋታቸውን ትላንት ገልጠዋል። ሁለቱም አገሮች ኤርትራና ኢትዮጵያ ግጭቶችን ከሚጋብዙ ነገሮች እንዲቆጠቡም ጥሪ አቅርበዋል። እስክንድር ፍሬው ተከታዩን አድርሶናል።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ባወጣው መግለጫ ሰኔ 5 እና 6 2008 ዓ.ም ተመረተ የተፈጠረው ግጭት አሜሪካን ክፉኛ እንዳሳሰባት ገልጿል። ኢትዮጵያና ኤርትራ በ1992 ዓ.ም ተመረተ በጥላቻ ያለ መፈላለግ ስምምነት መፈራረማቸውን ያስታወሰው መግለጫው ወታደራዊ እርምጃ ለሁለቱም መፍትሄ ሊሆን አይችልም ብሏል። ስለዚህም ሁለቱም ወገኖች ከወታደራዊ እርምጃ እንዲታቀሙና ጉዳዩንም በፖለቲካዊ ውይይት እንዲፈቱ ጥሪ አቀረቧል። ሁለቱ ሀገራት በአካባቢው መረጋጋትና ዘላቂ ሰላም እንዲሰፍን አብረው እንዲሰሩም አሜሪካ ጠይቃለች። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላሚኒ ዙማ በተመሳሳይ ባወጡት መግለጫ በጾረና ግንባር የተፈጠረው ግጭት በጥልቀት እንዳሳሰባቸው ገልጸዋል። ሁለቱም ወገኖች ሁኔታውን ሊያባብሱ የሚችሉ መግለጫዎችን እና አስተያየቶችን ከመስጠት እንዲቆጠቡም ጥሪ አቅርበዋል። ያንን በማድረግ አካባቢያዊ ጸጥታን እንዳያናጉም ነው የጠየቁት። የአልጀርስ ስምምነት ከተፈረመ ከ16 ዓመታት በኋላም በኢትዮጵያና በኤርትራ መካከል ያለው የሰላም ሂደት ባለበት እንደቆመ መሆኑን የሚያስቆጭ ሲሉ አስታውሰዋል። የአፍሪካ ህብረት ሁለቱ ወገኖች ችግሮቻቸውን እንዲፈቱና ግንኙነታቸውን እንዲያሻሽሉ ለማገዝ ዝግጁ መሆኑንም ጠቅሰዋል። እሁድ ጠዋት በጾረና ግንባር የተጀመረው ግጭት ሰኞ እኩለ ቀን ላይ ማብቃቱን የኢትዮጵያ መንግስት የኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ መናገራቸው ይታወሳል። ከኤርትራ ጋር የለየለት ጦርነት ውስጥ መግባት የኢትዮጵያ ፍላጎት አለመሆኑንም ነው ሚኒስትሩ ያስረዱት። አላማችን ከተሳካ በኋላ ጦራችንን ያስወጣ ነው በዚህ ምክንያት ነው ሲሉም አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዓለም አቀፉ ማህበረሰብ በኢትዮጵያና በኤርትራ መካከል የተከሰተውን ከባድ ውጊያ አስመልክቶ የሚሰጠው መግለጫ አጥቂና ተጠቂን ያለየ አጠቃላይ ጥሪ ስለሆነ ተቀባይነት የለውም ሲሉ በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የኢትዮጵያውን ጠቅላይ ሚኒስትር ኃይለማርያም ደሳለኝን በቤልጅየም ብራሰልስ አስቀድሞ በተያዘ ቀጠሮ ትናንት አግኝተው አነጋግረዋቸዋል። ዋና ጸሐፊ ባንኪሙን በኢትዮጵያና ኤርትራ ድንበር የተከሰተውን ከባድ ውጊያ አስመልክቶ ስጋት እንደገባቸው ገልጸዋል። ጉዳዩን በፖለቲካዊ ውይይት በሰላም ለመፍታት ጥረት እንዲደረግና መቆጠብ እንዲኖርም አሳስበዋል። አምባሳደር ግርማ አስመሮም ለአሜሪካ ድምጽ ራዲዮ እንዳስታወቁት ግጭቱ የፖለቲካ ጉዳይ ሳይሆን ወታደራዊ ወረራ ስለሆነ መወገዝ እንጂ የተአቅቦ ጥሪ የሚተላለፍበት አይደለም ብለዋል።
ሁለቱም ወገኖች እንዲታገሱ የሚል ትክክል አይደለም። ምክንያቱም ወንጀለኛውና ወንጀል የተፈጸመበት እኩል አይደለም። እኛ ላያችን ላይ ወረራ ነው የተፈጸመው፣ የዓለም ሕግ ተጥሷል። ስለዚህ የኢትዮጵያ መንግስት፣ የወያኔ መንግስት መኮነን አለበት ብለን ነው የምናምነው። ትክክለኛው አገላለጽም እንደሱ ነው መሆን ያለበት።
እንግዲህ ይህንን አስመልክቶም በትናንትናው ዕለት እንደተነጋገር ነው የተባበሩት መንግስታት የጸጥታ ምክር ቤት ሁኔታውን እንዲኮንን ጥያቄ አቅርባቸዋል። በዛሬው ዕለት ደግሞ በቤልጅየም ብራስልስ የተባበሩት መንግስታት ድርጅት ዋና ጸሐፊ የኢትዮጵያውን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን አግኝተው አነጋግረዋል። ዋና ጸሐፊ ባንኪሙን በኢትዮጵያና ኤርትራ ድንበር የተከሰተው ከባድ ውጊያን አስመልክቶ ስጋት እንደገባቸው ነው የገለጹላቸው። ጉዳዩን በፖለቲካ ውይይት በሰላም ለመፍታት ጥረት እንዲደረግና መቆጠብ እንዲኖር ነው ያሳሰቡት። በኤርትራ በኩል ጉዳዩ በፖለቲካ ውይይት እንዲፈታ ፍላጎት አለ?
ይሄ እኮ የፖለቲካ ጉዳይ አይደለም። የፖለቲካ ጉዳይ እኮ አንድ ሀሳብ ላይ ሳትስማማ ነው። ይሄ ወንጀል ነው የተፈጸመው። ወንጀል ፈጻሚውንና ወንጀል የተፈጸመበትን ኑ ቁጭ ብላችሁ ተወያዩ አይባልም። መጀመሪያ ወንጀል ፈጻሚው በወንጀሉ ዋጋውን መክፈል አለበት። ስለዚህ እኛ የምንለው ይሄ የዲፕሎማሲያዊ ጨዋታና የፖለቲካ ጨዋታ ቆሞ ሁለት ነገር መሆን አለበት። አንደኛ ኢትዮጵያ በኤርትራ ላይ የፈጸመችው ወረራ መኮነን አለበት። ይሄ ደግሞ የዓለም ሕግ ነው። ዩኤን ቻርተርም የሚለው እንደሱ ነው። ሁለተኛ ኢትዮጵያ ከኤርትራ መሬት ላይ ሆና ነው እንደገና መጥቃት የምትወስደው። ወራ የያዘችው መሬት አለ። ይሄንንም ኢትዮጵያ ከኤርትራ መሬት መውጣት አለባት ብለው መናገር አለባቸው። ስለዚህ ይሄ ሁሉ የዲፕሎማሲ ጨዋታ ለኢትዮጵያ ህዝብ አይጠቅም፣ ለኤርትራ ህዝብ አይጠቅም፣ ለአካባቢውም አይጠቅም።
ወረራ በሚሉ ጊዜ እንደው ግልጽ ለማድረግ ከዚህ ቀደም ኤርትራ በኢትዮጵያ ተይዞብኛል የምትለው መሬት ነው ወይስ በእሁዱ ጥቃት የተያዘ ኤርትራ መሬት አለ?
ኖ መጀመሪያ እኮ መታወቅ ያለበት ወረራ የሚባለው በመሬት በመያዝ ብቻ አይደለም። ኢንቬዥን ይባላል፣ አግሬሽን ይባላል በእንግሊዝኛ። ስለዚህ ምናልባት አማርኛው ላይ ሌላ ትርጉም ሊሰጥ ይችላል። በቀደም ዕለት የዛሬ 2-3 ቀን የተደረገው ራሱን የቻለ ወረራ ነው። ራሱን የቻለ ጦርነት ተከፍቷል። በከባድ መሳሪያና በታንክ የተካሄደ ሰፊ ውጊያ ነው። ስለዚህ ይሄ መሆን የለበትም፣ ይሄ መኮነን አለበት። ሁለተኛ ግን ወራ የያዘችው ደግሞ መሬት አለ፣ ቁጭ ብሏል። የኢትዮጵያ ሰራዊት ለእኛ የተሰጠን ባድሜንም ጨምረህ ቁጭ ብሏል። አንዳንዴ እንደውም ከእኛ መሬት ተነስቶ እኮ ነው ወረራ የሚያካሄደው። ስለዚህ ይሄ ሁለቱ መኮነን አለበት ነው እኛ የምንለው።
ግን በእሁዱ ጥቃት የተያዘ የኤርትራ መሬት አለው? ይህን ጥያቄ የማነሳው የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በትናንትናው ዕለት ለጋዜጠኞች በሰጡት መግለጫ የኢትዮጵያ ሰራዊት ተልእኮውን አሳክቶ ወደ ምሽጉ ተመልሷል ብለዋል። እስኪ እናድምጥ።
ወደ ሙሉ ጦርነት መግባቱን ማስቀረት እንመርጣለን። ዓላማችን ከተሳካ በኋላ ጦራችንን የሚያስወጣ ነው። በዚህ ምክንያት ነው ሂሳብ የማወራደድ ተግባር ውስጥ አይደለም ያለ ነው። ውጤታማ የስርዓት ለውጥ ለማካሄድ ወይንም ይህንን የመሰለ እንቅስቃሴ ውስጥም አይደለም። ምክንያቱም ይህ ከምንም በላይ የኤርትራ ሕዝብ መብት ኃላፊነትና ግዴታ ነው። ነገር ግን አስገዳጅ ሁኔታ ከመጣ ለትናንቱ ግጭት መንስኤ የሆነው ትንኮሳ ደግሞ እንዳይፈጠር የሚያረጋግጥ አቅም አለን።
እንግዲህ የኢትዮጵያ መንግስት በተደጋጋሚ የሚለው ኤርትራ ጥቃት ሰንዝራብኛለች ነው የሚለው። ደግሞ ወታደሮች መመለሳቸውን ይገልጻሉ። ይህ የሚያመለክተው አሁን የኢትዮጵያ ሰራዊት በተለይ በእሁዱ ጥቃት የያዛቸው የኤርትራ መሬቶች አሉ?
እኔም አውቀው የለን የያዛቸው መሬት አሉ ብዬ ልናገር የምገልጸው ነገር የለኝም። ነገር ግን ዋናው ነገር እዚህ ላይ መነሳት ያለበት ለምን የኢትዮጵያ መንግስት ከየትም ሆነ ከየት ጥቃት ኤርትራ ላይ ፈጽሟል? ወንጀል ነው። ይሄ ወንጀል መኮነን አለበት። አብዛኛውን ጊዜ ደግሞ እኛ መሬት ላይ ቁጭ ብሎ ስላለ ይዟል እኮ የእኛን መሬት ይዞ ከዛ ነው የሚነሳው። ራሱ ከወረረው መሬት ላይ ስለሚነሳ ወረራው ተፈጽሟል፣ እንደገና ሌላ ጥቃትም እየፈጸመ ነው። ሁለት ነገሮች ተደራርበው ስለሚፈጸሙ በኢትዮጵያ መንግስት ወንጀል ዓለምን ሕግ የጣሰ ይሄ መኮነን አለበት ነው የምንለው። ሌላው ማጀመሪያው የሚባለውን ጉዳይ ግን አጠር ባለ መልኩ ብነግረው ማንም ሰው የቤት ስራውን ከሰራ ማወቅ ያለበት የኢትዮጵያ መንግስት ነው። ያለፉት 10 ዓመት፣ 5 ዓመት፣ 2 ዓመት ሲፎክር እንደውም የዛሬ 3 ወር ገደማ ጠቅላይ ሚኒስትሩ በፓርላማ ፎክሮ እኛ አስፈላጊውን ወታደራዊ እርምጃ እንወስዳለን ብሎ የተናገረ እኛ እኮ እንደሱ ብለን አናቅም የዓለም ከመክሰስ በቀር አቶ ጌታቸውን ያሰማኸኝ አቅም አለን ልናጠቃ ምናምን እንደዚህ አይነት ፉከራ ትርጉም የለውም። ማንም ሀገር እንደሱ አይነት ፉከራ ራሱ የዛ አይነት ፉከራ የወረራ ስሜት ስለሆነ ይኮነናል። ሁለተኛ እኛ ዋሽተን አናቅም። የኢትዮጵያ መንግስት ባድሜ ለእኛ ተሰጥቷል ብሎ የእኛ ለእኛ የተሰጠውን በፍርድ ቤቱ የተወሰነውን ለኢትዮጵያ ህዝብ የዋሸ መንግስት ነው። ስለዚህ ይሄ መዋሸት የተለመደ ስለሆነ ማን ነው ሀቁን የሚናገረው? ማን ነው ሁለተኛውን የሚያዋሸው? የኢትዮጵያ ህዝብና የኤርትራ ህዝብ ይፍረደው ብዬ ነው የምተወው።
በዛሬው ዕለት እንግዲህ ከአስመራ ጋር ተነጋግረው ከሆነና መረጃ አሰባስበው ከሆነ የጸጥታው ሁኔታ ምን ይመስላል? በጾረናም በዛላንበሳም ሆነ በአሰብ በተለያዩ የኤርትራ ድንበሮች ያለው ሁኔታ ጸጥታው እንዴት ነው?
ጸጥታ ሁኔታ እኮ ሁልጊዜ ውጥረት አለ። አንዳንድ ሰዎች በዛሬ ያዩታል። ከ14 ዓመት ሙሉ ከጦርነቱ ከተጀመረ ጀምሮ ከ1500 ኪሎ ሜትር በላይ ከአሰብ እስከ የትኛውም ግንባር ድንበሩ ጋር ስትሄድ መፋጠጥ እና ውጥረት አለ። ስለዚህ ውጥረቱ ቆሞ አያውቅም። አንዳንዴም መተናኮስ አለ፣ መዋጋት አለ። ምናልባት ይሄኛው የዛሬ 3 ቀኑን 4 ቀኑን ለየት የሚያደርገው ከፍተኛ ጦርነት እና በታንክ እና በከባድ መሳሪያ የተሸኘ ስለሆነ ነው እንጂ አንዳንድ ቦታ እንደውም የሁለቱ ሰራዊት የተለያየበት ቦታ እስከ 1 ኪሎ ሜትር ብቻ ርቀት ያለበት ቦታ አለ። ስለዚህ ውጥረት ሁልጊዜ አለ። የጦርነት ዳመና ነው ያለው። ይሄ መቆም አለበት። ይሄ ደግሞ ሊቆም የሚችለው የኢትዮጵያ መንግስት ከያዘው ከኤርትራ መሬት ከያዘው ለቆ መውጣት አለበት። ሲወጣ ሰላም ይመጣል፣ ውጥረቱ ይጠፋል፣ የጦርነት ከበሮም አይደሰቅም፣ የጦርነት መንፈስም ይጠፋል። ሁለቱም ሀገሮች ደህና ናቸው፣ ወደ ቁጠባውና የኢኮኖሚ ልማታቸው ሊገቡ ይችላሉ ነው።
በጣም ነው የምናመሰግነው በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም።
እኔም አመሰግናለሁ።
አሁን ወደ ኢትዮጵያ ነው የምናቀናው። ታዲያ አድማጮች፣ ቀደም ብለው በተከታታይ እየሰማችኋቸው የዕለቱ አብይ ርዕስ ሁለት ዘገባዎች በትላንትናው ምሽት ስርጭታችን መቅረባቸውን ስናስታውስ የናይል ሳት የሳተላይት ስርጭታችን ለኢትዮጵያ አድማጮች ያለመሰማቱን በማረጋገጣችን ፕሮግራሙ ላመለጣችሁ አድማጮቻችን በዘገባዎቹ ወቅታዊነት በድጋሚ የቀረቡ መሆናቸውን እናስታውስ። አሁን ከኢትዮጵያ መንግስት እንሰማለን። በመንግስታቱ ድርጅት የኢትዮጵያ አምባሳደር ዶክተር ተቀዳ አለሙ መንግስታቸው የፖለቲካ ውይይት ጥሪውን ይቀበላል ብለዋል። አሁንም ሄኖክ ሰማእግዜር።
የኢትዮጵያ መንግስት ምላሽ እነዚህ መግለጫዎች በሙሉ ተቀባይነት ያላቸው ናቸው። የእኛ እኮ ፖሊሲ እኮ ይሄ ችግር በሰላማዊ መንገድ መፈታት አለበት፣ ቁጭ ብለን መነጋገር አለብን የሚል ነው። ዳያሎግ ስንል የቆየ ነው። ለዚህ ነው አምባሳደር ግርማ የተናገሩትን ሰምቻለሁ። በተደጋጋሚ ሁልጊዜ የሚያነሱት ነገር አለ። ኢትዮጵያ ጦር ግዛታችን ውስጥ አለ፣ ኢትዮጵያ መንግስት ኦኪፓይ አድርጓል መሬታችንን ይላሉ። ይሄ በእውነቱ ጠንካራ ቋንቋ ለመናገር አልፈልግም፣ ስህተት ነው። ምክንያቱም ድንበሩ እስካልተካለለ ድረስ፣ ዲማርኬት እስካልተደረገ ድረስ በዴሊሚቴሽኑ መሰረት ኢትዮጵያ ለኤርትራ በተሰጠ መሬት ላይ ልትኖር ትችላለች፣ ቫይስ ቨርሳ ኤርትራም እንደዚሁ እና መሬቱ ዲማርኬት እስኪደረግ ድረስ ድንበሩ ዲማርኬት እስኪደረግ ድረስ ሁኔታው እንደዚህ ሆኖ በሚቀጥለው ዲማርኬሽኑን ያቆሙት ኤርትራኖች ናቸው፣ የኤርትራ መንግስት ነው።
ዛሬ ማምሻውንም ስንነጋገር እንደዚሁ መግለጫዎች ሲወጡ ነበር። የኤርትራ መንግስት የሚሰጠው ግጭቱ የፖለቲካ ጉዳይ አይደለም፣ ወታደራዊ ወረራ ኢትዮጵያ አካሄዳብኛለች፣ አሁንም ቢሆን ደግሞ በእሁዱ ግጭትም እንደዚህ ወረራ ነው ያካሄደችብኝ የሚል ክስ ነው ከኤርትራ የምንሰማው።
ማንም እንደው ማመዛዘን የሚችል ሰው በአሁኑ ጊዜ ኢትዮጵያ ለምንድን ነው ወታደራዊ እርምጃ የምትወስደው? እንደሚታወቀው በጄኔቫ የኤርትራ መንግስት በክራይም አጌንስት ሁማኒቲ በሰው ዘር ላይ በተደረገ ረገጣ ምክንያት ተከሶ ያለ መንግስት ነው። ስለዚህ ለምን ብለን ነው በአሁኑ ጊዜ እኛ ወደ ጦርነት ውስጥ ለመግባት የምንፈልገው? በምንም መንገድ ኢትዮጵያ ልትጀምረው አትችልም ይህን ጦርነት።
አዎ፣ ይህንን መግለጫ ከአዲስ አበባም ከኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ስንሰማ ነበረ። በዛሬው ዕለት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በብራስልስ የኢትዮጵያውን ጠቅላይ ሚኒስትር ኃይለማርያም ደሳለኝን አነጋግረው ነበረ። እንግዲህ ስጋት እንደገባቸው ነው የገለጹት። የፖለቲካ ውይይት እንዲኖር፣ በሰላም ለመፍታት ጥረት እንዲደረግ እና ሁለቱም መንግስታት እንዲቆጠቡ ነው ጥሪ ያሳለፉት። ምናልባት ከአዲስ አበባ ወይም ከብራስልስ መረጃው ደርሶት ከሆነ የጠቅላይ ሚኒስትር ኃይለማርያም ደሳለኝ ምላሽ ምን ነበር?
የለም፣ አልሰማሁትም ገና።
በአጠቃላይ ግን መንግስቱ ያለው አቋም ምንድን ነው?
ከዚህ ሊሆን እንደማይችል ይገባኛል። ያው የኢትዮጵያ ጠቅላይ ሚኒስትር ያወጡት ፖሊሲ ነው እና አቶ ጌታቸውን የተናገረው በዛው መንገድ ነው። ለተባበሩ መንግስታት ዋና ጸሐፊ ሊሰጥ የሚችለው መልስ እንደሚገባኝ ይኸው ነው የሚሆነው። ስጋትን በተመለከተ አንድ ነገር ማስቀመጥ ተገቢ ነው። ስጋትን በተመለከተ አሁን ከ4-5 ቀን በፊት የተከሰተው ነገር ብቻ አይደለም ስጋት ሊፈጥር የሚችለው። በአጠቃላይ የኤርትራ አካሄድ ስጋት ሊፈጥር የሚገባ ነው። ለዚህም እኮ ነው የጸጥታው ምክር ቤት እኮ ሳንክሽን ያደረገባቸው።
በጣም ነው የምናመሰግነው በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ዶክተር ተቀዳ አለሙ ለማብራሪያ አመሰግናለሁ።
የኢትዮጵያና ኤርትራ ኃይሎች ሰኔ 5 ቀን በሁለቱ አገሮች ድንበር ላይ ያካሄዱት ውጊያ ለሁለቱም አገሮች መንግስታት እርምጃዎቻቸውን መለስ ብለው እንዲገመግሙ የሚጋብዝ ነው ሲል ዓለም አቀፉ የቀውሶች ክትትል ቡድን ICG ገለጠ። አስመራ ከረጅም ጊዜ መገለል ለመውጣት፣ አዲስ አበባ ደግሞ በዓለም ደረጃ ያላትን የተቀባይነት ሚና ለመጠበቅ የሚጥሩ ናቸው ያለው ቡድኑ ትንተና፣ በቅርቡ የተከሰተው ግጭት ለረጅም ጊዜ ሲጓተት የቆየውን የድንበሮቻቸውን ውዝግብ እንዲፈቱ በር የሚከፍት ነው ብሏል። ይህ ካልሆነ ይላል የዓለም አቀፉ ጥናት ቡድን መግለጫ፣ ሁለቱም አገሮች ህዝቦቻቸውን ወደማይጠቅምና ወደማያባራ ግጭት ሊያመሩ ይችላሉ። አድማጮች፣ ቀደም ብዬ እንዳስታወስኩት በትላንትና ዕለት የቀረቡ ዝግጅቶች ናቸው በተከታታይ የሰማችኋቸው። በዘገባዎቹ ወቅታዊነት ሳቢያና የናይል ሳት የሳተላይት ስርጭታችን ያለመሰማቱን በማረጋገጣችን በድጋሚ የቀረቡ ናቸው። አድማጮች፣ አሁን ከምሽ የደረሰን ሌላ ዜና የብሪታንያ መንግስትም ሁለቱ አገሮች ኢትዮጵያና ኤርትራ የድንበር ጭቅጭቁን በሰላማዊ መንገድ እንዲፈቱ ጥሪ አስተላልፈዋል ይላል። ግጭቶቹ የመፈጠራቸውን ዜና ተከትሎም የአፍሪካ ጉዳዮች ሚኒስትሩ ጄምስ ድድሪች ጾረና አቅራቢያ በሁለቱ መንግስታት ኃይሎች መካከል ውጊያ የመካሄዱን ዜና ተከትሎ የብሪታንያን መንግስት አሳስቦታል ነው ያሉት። ስለዚህ ሁለቱ አገሮች በአልጀርሱ ስምምነት መሰረት ከግጭቶች ተቆጥበው እንዲቆዩ ብሪታንያ ጥሪ ታቀርባለች ነው የሚለው መግለጫው። ኤርትራና ኢትዮጵያ ትርጉም ያለው የፖለቲካ ድርድሮችን በማካሄድም ያለውን የድንበር ችግር ጉዳይ መፍታት አለባቸው ሲሉም አሳስበዋል።
አድማጮች፣ ወደ መጽሔት ክፍለ ጊዜ ዘገባ ስናልፍ በኦሮሚያ ክልል ለወራት በዘለቁ ተቃውሞዎች ከ400 በላይ ሰዎች ሲገደሉ በአስር ሺዎች የሚቆጠሩ ደግሞ በቁጥጥር ስር መዋላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች ተናግሯል። ጽዮን ግርማ የድርጅቱን መረጃ አጠናቃሪዎች አነጋግራ የሚከተለውን ዘገባ አሰናድታለች።
ጭካኔ የተሞላበት ጭፍጨፋ፣ ለኦሮሚያ ተቃውሞ መልስ ግድያና እስራት በኢትዮጵያ በሚል ርዕስ የሚጀምረው የሂዩማን ራይትስ ዎች ሪፖርት የኢትዮጵያ መንግስት የጸጥታ ኃይሎች ከህዳር ወር 2008 ዓ.ም ጀምሮ በመላ ኦሮሚያ ክልል ተስፋፍቶ በነበረው ህዝባዊ ተቃውሞ ተሳታፊዎች ላይ ከመጠን ያለፈና እስከ መግደል የሚያደርስ ኃይል ተጠቅመዋል ይላል። 400 የሚገመቱ ሰዎች ተገድለዋል። በሺዎች የሚቆጠሩ ጉዳት ደርሶባቸዋል። በአስር ሺዎች የሚቆጠሩ ታስረዋል። እንዲሁም በመቶዎች የሚቆጠሩና ምናልባትም ከዚህ ቁጥር የሚልቁ ሰዎች ደግሞ ተገደው የተወሰዱበት አልታወቀም ይላል። የሂዩማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ሌስሊ ሊፍኮ ስለ ሪፖርቱ ይዘት ለአሜሪካ ድምጽ ሲናገሩ ተቃውሞ የጀመረው በህዳር ወር መግቢያ 2008 ዓ.ም መሆኑን ገልጸው የተቃውሞ መነሻ ደግሞ የመንግስት ባለስልጣናት በግንጪ የሚገኝ አንድ ደንና የእግር ኳስ ሜዳን ለኢንቨስትመንት ልማት ለማጽዳት መወሰናቸው እንደሆነ ያስረዳሉ። በዚህ አካባቢ የተነሳውን ተቃውሞ ተከትሎም ቢያንስ በኦሮሚያ ክልል በሚገኙ በ17ቱም ዞኖች ውስጥ ባሉ የተለያዩ 400 አካባቢዎች ተቃውሞ እንዲዛመት መነሻ ምክንያት ሆኗል ይላሉ።
We're about 500 incidents of protests over the last 7 months, and there may have been more. And so we based our conclusions on the patterns that we identified.
ላለፉት 7 ወራት 500ና ከዚያ በላይ የሆኑ ተቃውሞችን ሙሉ ይዘት ተከታትለን መዝግበናል። ከነዚህ ተቃውሞች ደግሞ አብዛኞቹ ፍጹም ሰላማዊ ነበሩ። ነገር ግን የጸጥታ ኃይሎች ውሃና የጎማ ጥይትን ጨምሮ የመግደል ደረጃ የማያደርሱ ነገሮችን ከመጠቀም ይልቅ በቀጥታ ወደ ሰዎች መተኮስን ጨምሮ እስከ መግደል የሚያደርስ ያልተመጣጠነ ኃይል ተጠቅመዋል። እኛም ከተቃዋሚ ሰልፈኞቹ ባገኘነው መረጃ እና ባደረግነው ተደጋጋሚ ማጣራት የመንግስት የጸጥታ ኃይሎች በሰልፈኞቹ ላይ ፍጹም ተመጣጣኝ ያልሆነ ኃይል ተጠቅመዋል።
ሌስሊ ሊፍኮ ሪፖርቱ የተጠናከረው ከ125 በላይ ከሆኑ የአይን ማኞች ተጠቂዎችና የመንግስት ባለስልጣናት ጋር በተደረገ ቃለ ምልልስ እንደሆነ ገልጸው ባለፉት 7 ወራት በኦሮሞ ሰልፈኞች ላይ የተፈጸመውን እጅግ በጣም ከባድ የሰብአዊ መብት ጥሰት ክስተቶችን በመመዝገብ ጭምር መሆኑን አስረድተዋል። ሪፖርቱ ስለታሰሩ ሰዎች በሚዘረዝርበት ክፍልም የጸጥታ ኃይሎች በኦሮሞ ማህበረሰብ ውስጥ ተደማጭነት አላቸው ተብለው የተገመቱ ሰዎችን ለመለየትና ለማሰር ትኩረት የሚያደርጉባቸው ሲሆን ከነዚህ ውስጥ ለአብነት ሙዚቀኞች፣ መምህራን፣ የተቃዋሚ አመራሮችና ሌሎች ማህበረሰቡን ለቀጣይ አመጽ የማነሳሳት አቅም አላቸው ብለው የገመቷቸውን ሰዎች ሰብስበው አስረዋል ይላል። በጸጥታ ኃይሎች ከታሰሩትና ከተገደሉት በርካታዎቹ ከ18 ዓመት በታች የሆኑ ታዳጊዎች እንደሆኑም ሪፖርቱ ይዘረዝራል። የጸጥታ ኃይሎች ያገቷቸውን ሰዎች ያሰቃያሉ አሊያም ያልተገባ አያያዝ ይፈጽሙባቸዋል ይላሉ ሌስሊ ሌፍኮ። ከነዚህ ውስጥም የህግ ምክር አገልግሎት፣ በቂ ምግብ አሊያም በቤተሰብ የመጎብኘት እድል ያገኙት ታጋቾች እጅግ በጣም ጥቂቶቹ ናቸው ይላሉ።
በጣም አነስተኛ ቁጥር ያላቸው ቢሆኑም የታሰሩና የታገቱ ሴቶች በጸጥታ ኃይል አባላት በሆኑ ሰዎች መደፈራቸውን የሚያስረዳ መረጃ መዝግበን ይዘናል።
የሂውማን ራይትስ ዎች የጥናት ባለሙያና በዚህ ጥናት ላይ ከፍተኛ ተሳትፎ የነበረው ፊሊክስ ሆርን በኢትዮጵያ መረጃ ለማሰባሰብ ካለው የተዘጋ ሁኔታ አንጻር ይህን ሪፖርት ለማዘጋጀት አዳጋች ቢሆንም መረጃውን ለማግኘት የተለያዩ ዘዴዎችን መጠቀማቸውን ያስረዳል።
አዳጋች ነው። የሰብአዊ መብት ጥሰቶችን የተመለከቱ መረጃዎችን ለማግኘት ዘዴ ማበጀት ከተቻለ ግን አሁን መረጃዎችን ማሰባሰብ ይቻላል። በማህበራዊ ብዙሃንና ሌሎች ምስጢራዊ የሆኑ መንገዶችም መጠቀም፣ በየአካባቢዎቹ የሚኖሩ ኢትዮጵያውያንን በመጠየቅና ሌሎች በቅርቡ ከሀገሪቱ የወጡ ሰዎችን በማነጋገር መረጃዎችን አሰባስበናል። ይህን አይነት ጥናት ለማካሄድ አገር ውስጥ መሆን ነበረብን ወይም ሌሎች የአገር ውስጥ መንግስታዊ ያልሆኑ ድርጅቶች ይህን ጥናት ማከናወን ነበረባቸው። ይሁን እንጂ መንግስት ይህ እንዲሆን ባለመፍቀዱ ይህን ማድረግ ግን አልተቻለም።
የኢትዮጵያ መንግስት እንዲህ አይነት ሪፖርቶችን በተደጋጋሚ እንደማይቀበል መግለጹ ይታወቃል። ለዚህ ምክንያቱ ከሀገር ውጭ የተዘጋጀ ሪፖርት ተአማኒነት እና ተጨባጭ ሊሆን አይችልም የሚል ነው። ፊሊክስ ለዚህ ምላሽ አለው።
ይህን መሰል ሪፖርት ለማዘጋጀትና መረጃዎችን ለማሰባሰብ የተለያዩ ዘዴዎችን መጠቀም ያስፈልጋል። ከዚህም አንዱ የአይን እማኞችን መጠየቅ አሊያም ከጥቃቶቹ ሰለባዎች ጋር መነጋገር የመሳሰሉትን ይጨምራል። ይህንን ማድረግ ችለናል። ቁጥራቸው 125 የሚደርሱ ቃለ ምልልሶችንም አድርገናል። ሌሎች ቁጥራቸው 300 የሚደርስ ሰዎችንም በአጭሩ ያዩትና ያለፉባቸውን ሁኔታዎች በተመለከቱ ጉዳዮች ዙሪያ ማነጋገር ችለናል። ይህ ደግሞ ተቃውሞውን ተንተርሶ የተፈጸሙትን የሰብአዊ መብት ጥሰቶች ለማጣራት ረድቶናል። ለሂውማን ራይትስ ዋችም ሆነ ለሌሎች በሰብአዊ መብት ጥሰት ላይ የሚወጡ ዘገባዎች እና ሪፖርቶች የመንግስት መልስ ሁሌም ተመሳሳይ ነው። መንግስት የሚያቀርበው ወቀሳ ደግሞ ዘገባውንም ሆነ ዘገባው የተጠናቀረበትን ሂደት ከማየቱ አስቀድሞ ነው።
ሪፖርቱ ለኢትዮጵያ መንግስት የማሻሻያ ሀሳብ ያለውን አካቶ ይዟል። ከዚህም ውስጥ የጸጥታ ኃይሎች ከተገቢው መጠን በላይ ኃይል ስለመጠቀማቸው በተመለከተ ተአማኒነት ያለው ገለልተኛና ግልጽ ምርመራ እንዲካሄድ ድጋፍ ማድረግ አለበት። ምርመራው የተገደሉትንና ጉዳት የደረሰባቸው ሰዎችን ስም ዝርዝር ሙሉ በሙሉ መመዝገብና ማካተት አለበት። የሞት ወይም የአካል ጉዳት በደረሰበት ሁሉ ድርጊቱ የተከሰተበትን ሁኔታ እንዲሁም የመንግስት የጸጥታ ኃይሎች ያደረሱትን የሰብአዊ መብት ጥሰት እስከ ምን ደረጃ እንደነበር ማካተት ይኖርበታል። በተቃውሞ አድራጊዎቹ ላይ ያልተመጣጠነ የኃይል እርምጃ የወሰዱ ሁሉም የጸጥታ ኃይሎች ያለምንም የማዕረግም ሆነ የደረጃ ልዩነት ሊቀጡ ወይም ተገቢው ክስ ሊመሰረትባቸው ይገባል የሚለው የተወሰነው ክፍል ነው። ዘፈቀዳዊ እገታን በተመለከተ ለኢትዮጵያ መንግስት የማሻሻያ ሀሳብ በሚል በሪፖርቱ ላይ የተጠቀሰው የተወሰነው ክፍል በእስር ላይ የሚገኙና ክስ ያልተመሰረተባቸው አሊያም ሰላማዊ በሆነ መንገድ ሀሳብን የመግለጽ የመደራጀትና የመሰብሰብ ነጻነቶችን የመሳሰሉ መሰረታዊ መብቶቻቸውን ስለተገበሩ ክስ የተመሰረተባቸው ያላቸው ሰዎች በአስቸኳይ ይፈቱ፣ ሰላማዊ ሰዎችን በወታደራዊ ካምፖችና ማጎሪያ ቦታዎች ማገት ይቁም፣ እንዲሁም ሁሉም ግለሰቦች በይፋ በሚታወቁ የእስር ቤቶች መታሰር እንዳለባቸው መረጋገጥ አለበት ይላል። አስገድዶ ሰዎችን የመሰወር ተግባርን በተመለከተ የታገቱ ሰዎች ስም፣ ያሉበትን ቦታና ሌሎች አስፈላጊ መረጃዎችን ለሁሉም የታገቱ ግለሰቦች ቤተሰቦች በአስቸኳይ መነገር አለበት ሲልም አሳስቧል።
ዛሬ ማምሻውን የኢትዮጵያ መንግስትን ምላሽ በጉዳዩ ላይ ጠይቀን ነበር። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ሂዩማን ራይትስ ዋች በስፍራው ሳይገኝ የሚያጠናቅረው መረጃ ተአማኒነት የለውም ብለዋል። በኦሮሚያ ክልል የተቃውሞ እንቅስቃሴ ወቅት በጸጥታ ኃይሎች የተወሰደው እርምጃ አስፈላጊና ተመጣጣኝ ነበር ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው ሪፖርት መግለጹ የሚታወስ ነው። የኮሚሽኑ ሊቀመንበር ዶክተር አዲሱ ገብረ እግዚአብሔር ይህም ብለው ነበር።
በኦሮሚያ ክልል የተካሄዱ የተቃውሞ ሰልፎችን አስመልክቶ የሂዩማን ራይትስ ዋች ዛሬ መግለጫ አውጥቷል። የኢትዮጵያ የጸጥታ ኃይሎች ከ400 በላይ የሚሆኑ ሰልፈኞችን የገደሉ ሲሆን ከ10,000 በላይ የሚቆጠሩትን ደግሞ ማሰራቸውን ገልጿል። የእናንተ ምላሽ?
እዚህ መሬት ላይ ያለ የኢትዮጵያ ሂዩማን ራይትስ ኮሚሽን ያደረገው ጥናት አለ። ሂዩማን ራይትስ ዎች ደግሞ መሬት ላይ የሌለ ሩቅ ቦታ ያለ ተቋም ያወጣው ሪፖርት በጣም ይራራቃሉ። ሰው የሚራራቁት በእርግጥም የሁለቱ ተቋሞች ያሉበትን ኪሎ ሜትር ርቀት ያክል ነው። የሂዩማን ራይትስ ዎች ይህን ቁጥር በነገራችን ላይ ገና ኖቨምበር የጠቀሰው ቁጥር ነው። ኖቨምበር ግርግር የሚባለው ሲነሳ የጠቀሰው ቁጥር ነው። አለመጨመሩ ነው ትንሽ እንደ አንድ አዎንታ መወስደው እንጂ ከዚህ ውጭ ሂዩማን ራይትስ ዎች ቁጥርን በሚመለከት በጣም ጀነረስ እንደሆነ አውቃለሁ። ከዚህ በዘለለ ኢትዮጵያ መንግስት በዚህ ጉዳይ ላይ የሚሰጠው የተለየ ምላሽ የለም።
እንግዲህ በታህሳስ ወር ከሆነ 400 ከሆነ ከዛም በላይ ነው የሚሉት ወይስ ቁጥሩ ጨምሯል ነው የሚሉት?
ሂዩማን ራይትስ ዎች የቁጥር ኮንሰፕት ምን ያክል የተምታታ እንደሆነ ብቻ ነው መግለጽ የምፈልገው። ቁጥሩ ከዛ በታች እንደሆነ የኢትዮጵያ ሂዩማን ራይትስ ኮሚሽን ሪፖርት በግልጽ አስቀምጧል። ያ በስዕልም በምስልም በስምም የተደገፈ ሪፖርት ነው። ከዚህ ውጭ ሂዩማን ራይትስ ዎች የገረመኝ በታህሳስ 400 ብሎ አሁን አለመጨመሩ ነው የገረመኝ።
ተቋሙ የጠየቀው እርስዎ የኢትዮጵያ የሰብአዊ መብቶች ኮሚሽንን ገልጸዋል፣ በመንግስት ቁጥጥር ስር ድባብ ያለና ተአማኒነት ያለውና ገለልተኛ አይደለም። ስለዚህ ገለልተኛ የሆነ ማጣራት እንዲካሄድ የኢትዮጵያ መንግስት ድጋፍ መስጠት አለበት ሲል ጥሪ አቅርበዋል ለእናንተ። የእናንተ ምላሽ ምንድን ነው?
አጀንዳ ያለው ተቋም ለምን ገለልተኛ ማጣራት ብሎ ጥሪ እንደማያቀርብ ነው የማይገባኝ። ለማንኛውም እንደዚህ አይነቱን የሂዩማን ራይትስ ዎች ከወይቱ በላይ ፓንች ለማድረግ የመፈለግ አዝማሚያ ድሮም ተቀባይነት አልነበረውም፣ አሁንም ተቀባይነት የለውም።
ክቡራትና ክቡራን አድማጮች፣ ቀደም ሲል በሂዩማን ራይትስ ዋች መግለጫ ጉዳይ ላይ የተናገሩት የኮሚሽኑ ሊቀመንበር ዶክተር አዲሱ ሳይሆኑ የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ነበሩ። ስለ ማስታወቂያ መግቢያው ላይ የኮሚሽኑ ሊቀመንበር ናቸው ብዬ ነበረ፣ ይቅርታ ጠይቃለሁ። አሁን አድማጮች፣ ከእናንተ ወዳገኘናቸው አስተያየቶች ይሆናል የምናልፈው።
ይህ ሰላም ለእናንተ ይሁን እያልኩኝ በዛሬው ዕለት በሮቡ ዜና ጊዜያችሁ በዜናና በዜና ትንታኔያችሁ ላይ ባቀረባችሁት አንዳንድ ሀሳቦች ላይ አስተያየት መስጠት ስለፈለግኩ ነው። ይኸውም በኢትዮጵያ በሰሞኑ ባለው በእነዚህ ባለፉት 3 ቀናቶች በፊት በተፈጠረው በኤርትራና በኢትዮጵያ አለ በተባለው ጦርነት አምባሳደር ግርማ ስኖሮሙን የኤርትራውን አቀባጭ ሲጠይቁ ሰምቻለሁ። አምባሳደር ግርማ በመጀመሪያ አስተያየት ሲሰጡ ከተናገሩት ውስጥ አንድ ጠቃሚ ሐሳብ ሰምቼ እሳቸውን ሳላደንቅ አላልፍም። አምባሳደር ግርማ ያሉት ምንድነው? ሁለቱም ሀገሮች ተሃናቸው በዚህ ጦርነት ምንም የሚያገኙት ውጤት የለም፣ የሚጠቅምም ነገር የለም ብለዋል። እና ወራሪ መንግስት ነውና የኢትዮጵያ መንግስት ሊጠየቅ በዚህ ሊወገዝ ሊከሰስ ይገባዋል ብለዋል። እና በዚህ ላይ ደግሞ አቶ ጌታቸው ረዳ የኮሚኒኬሽን ሚኒስተሩ ቀርበው እንዲናገሩ የቀደም ሲል የተናገሩትን በማቅረብ ድምፁን አሰምታችሁናል። እና እዛ ላይ ደንበር ጥሶ ገብቷል እያሉ ነው አቶ ግርማ የተናገሩት። ለዚህም አቶ ጌታቸው አስረግጦ ተናግሯል። አቶ ግርማ ትክክል ናቸው ማለት ነው። ምንድን ነው ያለው ጉዳይ? አቶ ጌታቸው ሲናገር ምንድን ነው ያለው? ድንበሩን አልፎ ሄደው ግዳጃቸውን ፈጽመው በሰላም እንደተመለሱ ያንን ካደረጉ በኋላ ምንም የሚፈልጉት እንደሌለና ተልኳችንን ጨርሰን ተመልሰናል ነው ያለው። ያ ማለት ድንበር ተጥሶ ተገብቷል። አቶ ግርማም ያሉት ክስ ትክክል ነው። ስለዚህ የአቶ ግርማ ሀሳብ ትክክል ነው። የኢትዮጵያ መንግስት ወራሪ
ሀይ ቢዎች በኤርትራና በወያኔ መካከል በተደረገው ጦርነት እኔ ህወሓት ነው የወረረው ባይ ነኝ። ለምን ቢባል ጦርነቱ ከመሆኑ በፊት ብዙ የህወሓት ደጋፊዎችና ሚዲያዎች ሲያወሩት ነበር እና ጦርነቱ ገና ሳይደረግ እና እንደመሰለኝ ህወሓት ነው። ሌላው ደግሞ በሁለቱ መካከል ያለውን አስተያየት እንኳን ስንመለከት ህወሓቶች ልክ ሰርግና ምላሽ አስመስሎ የሚናገሩት ሰው መሞቱ ለእነሱ ምንም አልመስላቸውም፣ ንብረት መውደሙ ምንም አልመስላቸውም። በአንጻሩ ደግሞ ኤርትራውያን በጣም ተጠንቅቀው ሰብአዊነት ተሰምቷቸው ነው የሚያወሩት እና ኢቨን በትንሹ እኔ በእኔ ግምት ይሄ ራሱ የአድማጭን ልብ የመሳብና የማስገረም ብቃት አለው ብዬ አስባለሁ። ለምንድን ነው ህወሓት የኢትዮጵያ ድንበር ተደፈረ ካለ ሱዳኖች እየገቡ ህጻናትን ሲያርዱ ሲገሉ፣ በጎንደር በጋምቤላ እየገቡ የኢትዮጵያ መሬት ሲያፈናቅሉ አብሮ አጃቢ ሆኖ የሱዳን ወታደር አሽከር ሆኖ ወገኑን የእኛን ኢትዮጵያን ያስደበድባል እና በአንድ በኩል ደግሞ ኤርትራ ውስጥ ሂጄ ደበደብኩ ይላል። በእውነት ኤርትራ ውስጥ የሄደው አንደኛ እኔ የሚያወርቱ አላም ናቸው፣ ምክንያቱም እነሱ የሚታመኑም አይደለም። ኤርትራ ውስጥ የሄዱት ያው ግንቦት ሰባት ቅርቡ ጊዜ አርባ ምንጭ ባደረገው ጥቃት የእሱን ለመበቀል ብሎም ግን እንዳልተሳካላቸው አውቃለሁ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በቀረቡ ፕሮግራሞቻችን ላይ አስተያየቶቻችሁን መላክ አትቦዝኑ። በስልክም በኢሜይልም እንደሚቀናችሁ አድማጮች፣ ተከታዩ ዘገባ ወዲሁ ወደ ዩናይትድ ስቴትስ የሚመለሰን ይሆናል። ፕሬዚዳንት ባራክ ኦባማ ትላንት ባልተለመደ ሁኔታ ለፕሬዚዳንትነት የሚወዳደሩት ሪፐብሊካዊ ቢሊዮነር ዶናልድ ትራምፕ ሙስሊሞችን አስመልክቶ ያላቸውን አስተያየት አጥብቀው ነቅፈዋል። ትራምፕ በሙስሊሞች ላይ እገዳ እንዲደረግ ያቀረቡትን ሀሳብ አስመልክቶ የትራምፕ ልፈፋ የዩናይትድ ስቴትስን የጸጥታ ሁኔታ አደጋ ላይ ይጥላል ነው ያሉት። የአሜሪካ ድምጽ ራዲዮ ዘጋቢ ጃም ማሎን ፕሬዚዳንት ኦባማ ስለሰነዘሩት ጠንካራ አስተያየት ዝርዝር ዘገባ አቅርቧል። አዳነች ፍሳዬ ይዛ ቀርባለች።
ፕሬዚደንት ኦባማ በኦርላንዶ የተፈጸመውን የጅምላ ግድያን በሚመለከት ከጸጥታ ጉዳይ አማካሪዎች ጋር ተገናኝተው ከተነጋገሩ በኋላ ዶናልድ ትራምፕ ሙስሊሞች ወደ ዩናይትድ ስቴትስ እንዳይገቡ እገዳ እንዲደረግ ያቀረቡትን ሐሳብ አጥብቀው ነቅፈዋል።
መላ ሙስሊሞችን በአንድ ዐይን በማየት ወጥመድ ውስጥ ገብተን ከመላ ሃይማኖቱ ጋር ጦርነት እንደ ገባን አድርገን የምናቀርብ ከሆነ የእነርሱን አሸባሪነት ተግባር እየፈጸምንላቸው ነው ማለት ነው።
ፕሬዚደንት ኦባማ ይህን ያሉት ትራምፕ ባለፈው ሰኞ ለተናገሩት ምላሽ ነው። የኦባማ አስተዳደርና የሂለሪ ክሊንተን ፖሊሲዎች አሸባሪዎቹን ረድተዋል ሲሉ ትራምፕ ነቅፈው ነበር። ኦባማ ታዲያ እንዲህ አይነቱ አነጋገር አደገኛ ነው፣ ዩናይትድ ስቴትስ የለዘብተኛ ሙስሊሞችን ድጋፍ ለመሳብ የምታደርገውን ጥረት ይጎዳል ብለዋል።
Do Republican officials actually agree with this? Because that's not the America we want.
ለመሆኑ ሪፐብሊካውያን ባለሥልጣኖች ከዚህ ጋር ይስማማሉ? ምክንያቱም እኛ የምንፈልጋት አሜሪካ አይነት አይደለም። ደህንነታችን በበለጠ እንዲጠበቅ ሳይሆን ያነሰ የጸጥታ ደህንነት እንዲኖረን ነው የሚያደርገውና።
ፔንሲልቬንያ ውስጥ የምርጫ ዘመቻ በማካሄድ ላይ የነበሩት ዲሞክራቷ ተወዳዳሪ ሂለሪ ክሊንተን በበኩላቸው ፕሬዝዳንቱ ከአሸባሪዎች ጋር ወግነዋል የሚለውን የትራምፕ አነጋገር አጥብቀው ነቅፈዋል።
Even in a time of divided politics,
የፖለቲካ ክፍፍል በሚኖርበት ጊዜም እንኳን ቢሆን አንድ ለዩናይትድ ስቴትስ ፕሬዝዳንትነት የሚወዳደር ሰው ሊለው ከሚገባ አልፎ የሄደ ነው አነጋገራቸው።
ትራምፕ ባለፈው ሰኞ ባደረጉት ንግግር ፕሬዝዳንት ከሆኑ የአሸባሪነት ታሪክ አላቸው፣ የዓለም ክፍሎች ወደ አሜሪካ እንዳይገቡ አግዳለሁ ብለዋል። ሂለሪ ክሊንተንንም ነቅፈዋል።
ሂለሪ ክሊንተንስ ካታስትሮፊክ ኢሚግሬሽን ፕላን will bring vastly more radical
የሂለሪ ክሊንተን ጎጂ የኢሚግሬሽን እቅድ አክራሪ ሙስሊሞች በብዛት ወደ ሀገሪቱ እንዲገቡ በማድረግ በህብረተሰባችን ላይ ብቻ ሳይሆን በመላ የኑሮ ዘያችን ላይ አደጋ ይጥላል።
ሙስሊሞች ወደ ሀገሪቱ እንዳይገቡ ማገድን በሚመለከት ትራምፕ የዩናይትድ ስቴትስ የህግ መምሪያ አፈ ጉባኤ ፖል ራያንን ካቀፉ ሪፑብሊካውያንም ተቃውሞ ገጥሟቸዋል።
Muslims are our partners. The vast, vast majority of Muslims in this country.
ሙስሊሞች አጋሮቻችን ናቸው። በሀገራችንና በዓለም ዙሪያ ያሉት አብዛኞቹ ሙስሊሞች ለዘብተኞች ናቸው።
በፕሬዝዳንት ኦባማና በዶናልድ ትራምፕ መካከል የታየው የከባድ ቃላት ልውውጥ በሀገሪቱ የከረረ የፖለቲካ ልዩነት እንዳለና ለፕሬዝዳንትነት የሚካሄደው ዘመቻም መራራ እንደሚሆን ያሳያል ሲሉ ኖርም ኤርንስታይን የተባሉ ተንታኝ አስገንዝበዋል።
We all know we have this terribly polarized political system, but it's become tribal.
ሁላችንም ክፉኛ የተከፋፈለ የፖለቲካ ስርዓት እንዳለን እናውቃለን። አሁን ግን ይባስ ብሎ ወደ ጠባብ አክራሪነት ተለውጧል። ሌላውን ወገን እንደ ተቃዋሚ ሳይሆን በጠላትነት የመታየት ሁኔታ ተፈጥሯል።
ፕሬዝዳንት ኦባማ በግልጽ ነቀፌታ ውስጥ መግባታቸው ራሱ ዶናልድ ትራምፕ በሚያካሂዱት የምረጡኝ ዘመቻ ሁለት ዲሞክራት ተቃዋሚዎች ፕሬዝዳንት ኦባማ እና ሂለሪ ክሊንተን ሳይገጥሟቸው አይቀሩም።
ተከታዩም እዚህ ከዚሁ ርዕስ ጋር ያቆየናል። በመላዋ ዩናይትድ ስቴትስ ያሉ የእስልምና እምነት ተከታዮች በአገሪቱ ታሪክ ከምንጊዜውም የከፋ በሆነው ጥቃት ላለቁት ሰዎች የሻማ ማብራትና የጸሎት ስነ ስርዓቶችን ተካፍለዋል። ድርጊቱን የፈጸመው ታጣቂም በማውገዝ ድምጻቸውን አሰምተዋል። ማይክ ኦስሊቫን እና እንዲሁም ኤሊዛቤት ሊ ያጠናቀሯቸውን ዘገባዎች አጣምራ ቆንጅታየ ተከታዩን ለአሜሪካና ህዝቧ እንዲህ ያሰናድታለች።
ወቅቱ የእስልምና ሃይማኖት ተከታዮች ቀኑን ሙሉ ጾመው ማታ ላይ የሚያፈጥሩበት ከዚያም በላይ በጸሎት የሚያሳልፉት ጊዜ ነው። በዚህኛው የሮመዳን ወቅት ታዲያ በዩናይትድ ስቴትስ ዙሪያ ያሉ ሙስሊሞች ድምጻቸውን የሚያሰሙበትም ሆኗል።
We express our unequivocal and total condemnation of this act.
ይህንን ድርጊት ያላንዳች ማወላወል ሙሉ በሙሉ የምናወግዘው መሆናችንን እንገልጻለን ነው ያሉት ሂዳብ ታሪፊ የደቡባዊ ካሊፎርኒያ የእስልምና ማዕከል አባሏ። ባለፈው ሳምንት ፍሎሪዳ ክፍለ ሀገር ኦርላንዶ ከተማ በሚገኝ የምሽት የዳንስ ክበብ ኦማር ሳዲኪ ማቲን የተባለውና እንደ ጸጥታ ባለስልጣናት ጥቃቱን እየፈጸመ ሳለ የእስልምና መንግስት ነኝ ለሚለው ቡድን ታማኝነቱን የገለጸው ታጣቂ የፈጸመውን ተግባር ሲያወግዙ ነው የተሰሙት። ከሎስ አንጀለስ እስከ ዋሽንግተን ባሉ ከተሞች ሙስሊሞች የዚህ ታጣቂ ተግባር የኛን እምነት አይወክልም ሲሉ አውግዘውታል። ከቨርጂኒያ ሁሴን ጉል።
If you're a person of the faith and you have the love of your creator in your heart.
ሃይማኖት ያለው ሰው ፈጣሪውን ከልቡ የሚወድ ሰው ልቡ ለፈጣሪው ባለው ፍቅር የተመላ ሰው ለጥላቻ ቦታ የለውም። እንዲህ ያሉ ሰዎች ወንጀለኞች ናቸው። አላማቸውን ለማሳካት የፈለጉትን ምክንያት ነው የሚደረድሩት።
ከላስ ቬጋስ ከተማ ደግሞ ጄሲ ስፓ ለዩናይትድ ስቴትስ ምክር ቤት አባልነት ሊወዳደሩ በእጩነት የቀረቡ ሙስሊም አሜሪካዊ ናቸው። ያ ነፍሰ ገዳይ እኔን አይወክለኝም ብለዋል።
That person does not speak for me. Therefore, I do not have to apologize.
ያ ሰው እኔን አይወክልም። ስለዚህ እኔ እሱ ለፈጸመው ተግባር ይቅርታ መጠየቅበት ምክንያት የለም። እኛ እንደ ሙስሊም ማህበረሰብ የምንናገረው በራሱም በአሜሪካውያን ሙስሊሞች በጠቅላላ ስም ነው። በዚህ ድርጊት እንደማናቸውም የአገሪቱ ህዝብ ሁሉ ተደናግጠናል፣ አዝነናል፣
ተጎድተናል።
የኦርላንዶ ነዋሪ ታሪክ ራሺድ በበኩላቸው ያን ነፍሰ ገዳይ እኔ ቀውስ ብዬ ነው ብጠራው የምመርጠው ይላሉ።
We should not call him a Muslim because Muslims don't kill.
ሙስሊም ብለን ልንጠራው አይገባም፣ ምክንያቱም ሙስሊሞች ነፍሰ ገዳይ አይደሉም። ሙስሊሞች በሰላም መኖር የሚወዱ ናቸው። ቁርአን የሚያስተምረን ከሌሎች ማህበረሰቦች ጋር ተከባብሮ መኖር ነው።
በዋሽንግተን በተካሄደ የሻማ ማብራትና የጸሎት ዝግጅት ላይ ደግሞ ተመሳሳይ ጾታ አፍቃሪ ለሆኑ የእስልምና እምነት ተከታዮች መልእክት ተላልፏል። አቢሃ ቢልጋርሚ የዝግጅቱ አስተባባሪ ናቸው።
This discourse needs to center LGBT Muslims, give them a voice and
የውይይቱ ትኩረት ማነጣጠር ያለበት ተመሳሳይ ጾታ አፍቃሪ የሆኑ ሙስሊሞችን ነው ይላሉ። ድምጻቸው ይሰማላቸው። እንደ አጋር እኔ ላደርግ የምችለው ነገር ቢኖር መድረኩን መስጠት ብቻ ነው ብለዋል። በሎስ አንጀለስ ከተማ የሚገኘው የደቡባዊ ካሊፎርኒያ የእስልምና ማዕከል በበኩሉ ባካሄደው የጸሎትና የሰለባዎቹ መታሰቢያ ዝግጅት ለሁከተኛ ጽንፈኞች መልእክት አስተላልፈዋል። ሰላም አልማሪያቲ የሙስሊማዊ ጉዳዮች የህዝብ ግንኙነቱ አስተባባሪ ናቸው።
If you believe in God, you have to believe in human equality.
ለእግዚአብሔር የምታምን ከሆነ በሰው ልጆች እኩልነት ማመን አለብህ። የሰባዊ ፍጥራንን ሁሉ ክብር መጠበቅ አለብህ። እኛ ለዚያ ሃይማኖት እንጂ ሃይማኖቱን መጠቀሚያ ለሚያደርጉ የቆምን አይደለንም። አይሲስ አንተ አጸያፊ አስነዋሪ ነህ።
በሎስ አንጀለስ ከተማ የኦርላንዶ ነፍሰ ገዳዮች ሰለባዎች የስም ዝርዝር በእውቋ አሜሪካዊት ድምጻዊት ሌዲ ጋጋ ነበር የተነበበው። ድጋፋቸውን ለመግለጽ ከወጡት ውስጥ በስፍራው የተገኙ ራያን ሲፍርማን እንዲህ ሲሉ ተናግረዋል።
It's really the only weapon we have left because there's bad people with access to weapons.
እንደውነቱ ከሆነ ያለን ብቸኛ መሳሪያ ይሄው ነው። ምክንያቱም የጦር መሳሪያ መጥፎ ሰዎች እጅ ይገባል፣ ያገኙታል። ያን ፈጽሞ ልናቆመው አንችልም።
የኦርላንዶ ግድያ፣ አገር በቀል ሽብርተኝነት፣ መሳሪያ እጃቸው ሊገባ ከቶም የማይገባ ሰዎች እጅ ውስጥ ከመግባቱ ጋር የተያያዘ ጉዳይ ሆኖ እያነጋገረ ነው። ኦመር ማቲን አእምሮ የተቃወሰ ሰው ነበር የሚሉም አሉ። ፐልስ በሚባለው የምሽት ክበብ ለመዝናናት የታደሙ የሚበዙት ወጣቶችን በጥይት እየረፈረፈ ሳለ በዚያው መሃል ለጽንፈኛው እስላማዊ ቡድን ታማኝነቱን እንደገለጸ ተነግሯል። በጸሎትና መታሰቢያ ስነ ስርዓቱ ላይ የተገኙ የአይሁድ እምነት ሃይማኖታዊ መሪ ራባይ ሮቢን ፖዶልስኪ አንዱ የሚያናድደኝ ሃይማኖትን የሰውን ልጆች ለማጥቃት መጠቀሚያ የማድረጉ ነገር ነው ብለዋል። ቪጅላንት ለቭ ኮአሊሽን የሚባል ጥምረት አባል የሆኑት ካቲ ማሳኮ በበኩላቸው ለእስልምና እምነት ተከታይ ጎረቤቶቻቸው ድጋፍ ለመስጠት ነበር የተገኙት። ምን ማድረግ እንደምንችል አናውቅም። የምናውቀው ነገር ግን አንድነት እንደሚያስፈልገን ነው ብለዋል። እንዲህ ያሉት ግድያዎች ለማስቆም አንድ መሆን የመጀመሪያው እርምጃ መሆኑን በጸሎት ስነ ስርዓቶች ላይ የተገኙት ሁሉ ያምኑበታል። ቀደም ሲል እንዳልነው የትናንቱ ዝግጅት ለናይል ሳት አድማጮቻችን ያልተሰማ መሆኑን በመረዳታችን የትናንት ፕሮግራሞችን እየደገምን ነው ያለነው። አሁንም አንድ ሌላ ዘገባ አለን። የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት የመንግስትን ጥፋት በተቃዋሚዎች ላይ ለማላከክ ይሞክራል ሲሉ የኦሮሞ ፌዴራሊስት ሊቀመንበር አስታወቁ። የህዝቡን ሰላማዊና ህገ መንግስታዊ ጥያቄ በመንጠቅ እልቂትና የንብረት ውድመት ለማድረስ ተንቀሳቅሰዋል ሲል ሪፖርቱ ተቃዋሚዎችን ይወነጅላል። እስክንድር ፍሬው ያደረሰን ዘገባ ነው።
ሰሞኑን ለፓርላማ የቀረበው የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት በኦሮሚያ ክልል ለደረሰው ጉዳት ተቃዋሚ ፓርቲዎችን ተጠያቂ ያደርጋል። ኦነግና በሕጋዊ መንገድ እንንቀሳቀሳለን የሚሉ አንዳንድ ተቃዋሚ ፓርቲዎች የሕዝቡን ሰላማዊና ሕገ መንግስታዊ ጥያቄ መንጠቃቸውን ሪፖርቱ ጠቁሟል። እልቂትና የንብረት ውድመት ለማድረስ አቀደውና ስልት ነድፈው ተንቀሳቅሰዋል ሲልም ይወነጅላል። ሰላማዊ ሰልፍ በተካሄደበት ቦታ ሁሉ ተቀላቅለው ሕገ መንግስታዊ ስርዓቱን ለመናድ ጥረት አድርገዋል በማለትም ይከሳል። ሰላማዊ ሰልፍ የወጣውንም ሆነ ያልወጣውን ሕዝብ በማስገደድ ወደ ብጥብጡ እንዲገባ አድርገዋል በማለትም ይቀጥላል። የነዚህ ተቃዋሚዎች ሚና ከፍተኛ እንደነበረም ነው የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ለፓርላማው ያስረዱት።
የተጫወቱት ሚና ከስፋት አንጻርም ደግሞ ስንመለከተው በተለይ በኦሮሚያ ክልል በስፋት በሽብርተኝነት የተፈረጀውን ኦነግም ሆነ አንዳንድ ተቃዋሚ ፖለቲካ ፓርቲዎች በስፋት ሲንቀሳቀሱ እንደነበር፣ የህዝቡን ህገ መንግስታዊ ሰላማዊ የሆነው ጥያቄ በመንጠቅ ወደ አሉታዊ ገጽታ እንዲያመራ ያደረጉበት ሁኔታ መኖሩንም ሊሰመርበት ይገባል።
ከዚህ ጋር በተያያዘ በመንግስት ባለስልጣናት ሲጠቀስ የቆየው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ግን የሪፖርቱን ድምዳሜ አልተቀበሉም። ሊቀመንበሩ ዶክተር መረራ ጉዲና ለአሜሪካ ድምጽ ሲናገሩ በኦሮሚያ ለደረሰው ጉዳት ተጠያቂው መንግስት ነው ብለዋል።
በኃላፊነት የሚጠየቀው መንግስት ነው። አብየኔ ከወደምዬ የሚባል ነገር ካልሆነ በስተቀር ይሄ ሁሉ ሲደረግ የታሰሩ ተባሎቻችን ሆነ እኔም ጭምር አዲስ አበባ ውስጥ ነው ያለን፣ አልተንቀሳቀስንም። አሁን እኔ አምቦ ከሄድኩኝ አመት አልፎኛል። ከምርጫ 2007 በኋላ አምቦ አልሄድኩኝ። ምንድን ነው የማደርገው ከዚህ በላይ? ህዝቡ በራሱ ችግር፣ በራሱ ብሶት፣ በራሱ ቁጣ ተነስቶ እንደዚህ ያለ ነገር አትቀልዱብን ብሎ የመንግስት ካድሬዎችን መጠየቅ ሞክረዋል። ሰላማዊ ሰልፍ ለመውጣት ሞክረዋል። ለህዝብ ሰላማዊ ሰልፍ የተሰጠው ግን የኃይል እርምጃ ነው፣ ያልተመጣጠነ እርምጃ ነው።
ፓርቲያቸው የሚንቀሳቀሰው አቋሙንም ሲያስታውቅ የቆየው በግልጽ መሆኑን ዶክተር መረራ አስታውሰዋል። የኢትዮጵያ ሰብአዊ መብት ኮሚሽን ለመንግስት የሚወግን ተቋም መሆኑን የተናገሩት የተቃዋሚ መሪ የማጣራቱ ስራ በሌላ አካል ሊካሄድ እንደሚገባ አሳስበዋል።
ለዚህ ነው እኛ ከሁለቱም ወገኖች መንግስትም አካላት ከሚባሉትም ተቃዋሚ ከሚባሉትም ነጻ የሆነ ገለልተኛ የሆነ የኢትዮጵያ ህዝብም ሊያምንባቸው የሚችል የሀገር ሽማግሌዎች ብዙ አሉ አጥንቶ የሀቁን ለኢትዮጵያ ህዝብ ለኦሮሞ ህዝብ እንዲያወጡ። አለበለዚያማ ሁሉም የራሱን ወንጀሉን ለማሳነስ ደና ደና ነገሩን ደግሞ ለማጉላት ይፈልጋል።
የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ሰሞኑን ለሀገር ውስጥ ጋዜጠኞች እንዳሉት በኦሮሚያ ክልል የነበረውን ሁኔታ የተመለከተው ምርመራ በጥንቃቄ የተካሄደ ነው። ሁሉም በስሜት የሚናገረውን ያሰባሰበ የስሜት ሪፖርት ሊሆን አይችልም ነው ያሉት። ከኮሚሽነሩ ጋር ተጨማሪ ቃለ መጠይቅ ለማድረግ ጥረት አድርጌያለሁ፣ ለጊዜው አልተሳካም። ሰሞኑን ለውጭ ሀገር ጋዜጠኞች መግለጫ እንደሚሰጡ ግን ማረጋገጥ ተችሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሻ ሀስላክ በቅርቡ የአፋር ክልልን በጎበኙበት ወቅት በአብዛኞቹ ኢትዮጵያ ክፍሎች ለተከሰተው አስከፊ ድርቅ የተሰጠውን በዩናይትድ ስቴትስ መንግስት የተደገፈ ምላሽን ለመገምገም እድል አግኝተዋል። አምባሳደር ሀስላክና የኢትዮጵያ ጉብኝትና የባህል ሚኒስትር አይሻ መሐመድ በሚሌ ወረዳ በዩናይትድ ስቴትስ የእርሻ ሚኒስቴር የገንቢ ምግብ እርዳታ የሚያገኝ የገጠር ትምህርት ቤትን ጎብኝተዋል። የመጋበርን ዶል የትምህርት ቤት ምግብ የተባለው መርሃ ግብር 91,000 ለሚሆኑ በአፋር ክልል ላሉት የአንደኛ ደረጃ ተማሪዎች ረፋድ ላይ ገንቢ ምግብ ያቀርባል። እነዚህ ተማሪዎች ብዙውን ጊዜ ባዶ ሆዳቸውን ነው ትምህርት ቤት የሚሄዱት። አምባሳደሯ በሚሌ ወረዳ 300 ለሚሆኑ ቤተሰቦች የሚያገለግል የውሃ አቅርቦት ውጥንንም ተመልክተዋል። ይህ ውጥን በሀገሪቱ ዙሪያ ባሉት ሌሎች ክፍሎችም እየተተገበረ ነው። ከዚህ ቀደም ጥቅም ላይ ያልዋሉ የውሃ ምንጮችን በበንዚን በሚሰራ ጀነሬተርና በቱቦ መስመር ውሃ ማጠራቀሚያ ግድብን፣ የቧንቧ ውሃንና የከብት ውሃ ማጠጫን በመገንባት ተግባር ይረዳል። አሁን ታዲያ በአካባቢው ያለው አነስተኛ ማህበረሰብ ለንጹህ ውሃ ተደራሽነት በማግኘቱ ውሃ ፍለጋ ወደ ሌላ ቦታ ለመሄድ አይገደድም። አምባሳደር ሀስላክ በመጨረሻም በአፋር ክልል መዲና ሰመራ የአስቸኳይ ጊዜ ስራ ማዕከልን ጎብኝተዋል። አምባሳደሯ ይህን ማዕከል የጎበኙት የፌዴራልና የክልላዊ ባለሥልጣኖች እንዲሁም ዓለም አቀፍ አጋሮች ለአስከፊው ድርቅና
በቅርቡ በአፋር ክልል ለደረሰው የጎርፍ መጥለቅለቅ ስለሚሰጡት ምላሽ ለመነጋገር ነበር። የዩናይትድ ስቴትስ አምባሳደር አሜሪካ ለድርቁና ለወቅቱ ችግር ስለምትሰጠው ምላሽ ከአፋር ክልል ፕሬዚደንት ስዩም አወል ጋር ተገናኝተው ተነጋግረዋል። የውሃ አቅርቦት ዘርፍን በማዳበር ተግባር የግል ዘርፍና ባህላዊ ያልሆኑ አጋሮች ተሳትፎ አስፈላጊነትም ላይ ጫና ሰጥተዋል። ዩናይትድ ስቴትስ ድርቁ የሚያደርሰውን ጉዳት ለማቃለል ስትል ከኢትዮጵያ ጋር በአጋርነት በመስራቷ ኩራት ይሰማታል። ያም ሆነ ግን በቀጣዮቹ በርካታ ወራት ውስጥ ሁኔታዎች ከባድ መሆናቸው አይቀርም። በአሁኑ ወቅት ዝናብ አለ። ይሁንና ምርቱ እስከሚደርስ ድረስ ጊዜ ይወስዳል። መኸር እስከሚደርስበት ጊዜ ድረስም በሚሊዮኖች የሚቆጠሩ ሰዎች በምግብ እርዳታ ላይ መተማመናቸው አይቀሬ ነው። በጤና በኩልም ቢሆን ሰዎች በሚዳከሙበት ሁኔታ የጤና ቀውስም ይከሰታልና በጤና ምንጭም ችግር መኖሩ አይቀርም። ኢትዮጵያ እስካሁን ባለው ጊዜ የደረሰባትን ከባድ ድርቅ በመወጣት ረገድ የሚሞገስ ስራ አከናውናለች። ኢትዮጵያ በልማት ረገድ ያገኘችው ስኬት ከምን ጊዜም በበለጠ ችግሯን ለመወጣት አስችሏታል። የኢትዮጵያ መንግስትና ዓለም አቀፍ ማህበረሰብ ፈጣን ምላሽ ሰጥቷል። ይሁንና ስለ ድል ከመናገራችን በፊት ገና መሰራት ያለባቸው ነገሮች አሉ ሲል የዛሬው ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ለምሽቱ ያዝነውንም በዚሁ ማብቃታችን ነው።
ፕሮግራማችን በዚሁ ይጠናቀቃል። ወደ ትግርኛ ስርጭት ይሆናል የምናልፈው። ነገ በተለመደው ሰዓት እንገናኛለን። በሰላም ደሩ።
ደህና ደሩ።
Thank you.